ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ቋንቋችን። ዛሬ እሁድ
መስከረም
20 ቀን 2011 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በየሳምንቱ እሁድ በሚቀርበው የሳምንቱን ዜና በምንተነትንበት የፍካሬ ዜና ፕሮግራማችን እንጀምራለን። በማከታተልም ከፍኖተ ዴሞክራሲ ዝግጅት ክፍል ቀርበው የነበሩ ሀተታዎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
የሳተላይት አገልግሎት ለውጥ። የፍኖተ ዴሞክራሲ ሬዲዮ ከሰኞ መስከረም 21 ቀን ጀምሮ ስርጭቱን በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ የሚያስተላልፍ መሆኑን እናስታውቃለን። አስታውሱ ከሰኞ መስከረም 21 ቀን ጀምሮ ፍኖተ ዴሞክራሲ ስርጭቱን የሚያስተላልፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ይሆናል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ድርጅት ሰኞ መስከረም 14 ቀን ባወጣው መግለጫ በአዲስ አበባ እየተካሄደ የሚገኘውን መጠነ ሰፊ የወጣቶች አፈሳ አውግዞ ከቅርብ ጊዜ ወዲህ በሰብአዊ መብት በኩል የተገኙ ድሎች መልሰው እንዳይቀሙ ስጋት ያለው መሆኑን ገልጿል። እስረኞችን በመፍታት ባለፉት ወራት የተወሰዱት መልካም ተግባራት እስረኞችን እንደገና በእስረኛ በመሙላት ጥቁር ቀለም እንዳይቀቡትም አሳስቧል። ባለስልጣኖቹ ለሰብአዊ መብት ያላቸውን ታማኝነት በማረጋገጥ ቃል ኪዳን መግባት አለባቸውም ብሏል። የሀገሪቱ ህግ የማይከለክለውን ሺሻ ማጤስ እና ጫት መቃም እንደ ወንጀል ቆጥሮ ወጣቶችን ማሰርና ማሰቃየት ህገወጥ ተግባር ነውም ብሏል። ጥፋት ያለባቸው ከተገኙ በአስቸኳይ ለፍርድ ማቅረብ ተገቢ መሆኑን ገልጾ ሌሎቹን ግን በአስቸኳይ እንዲፈቱ ጠይቋል። ሰላማዊ ሰልፍ አድርገዋል የተባሉ ወደ 1200 ሰዎች ወደ ጦር ላይ መወሰዳቸው የበቀል እርምጃ መሆኑንም አስመረበታል።
አዲሱ ሹም ለውጥ አመጣ፣ የባዴን የቀድሞ መሪዎች ተሸኙ፣ ያደግም እየታደሰ ነው በሚል ብዙ ቢለፈፍም አሁንም ባለስልጣን የሆነው የውያሌው ደብረጽዮን በቅርቡ ባደረገው ንግግር የኢያዴግ ምክር ቤት በኢያዴግ ፕሮግራምና ህግ ምንም ለውጥ እንደማይኖር መስማማቱን በጋራ አረጋግጧል። በአዋሳ በሚደረገው የግንባሩ ጠቅላላ ስብሰባ ብዙ የሚለወጥ ጉዳይ እንደማይኖርም ፈትለወርቅ የተባለችው የውያኔ መሪ የገለጸች ሲሆን ምናልባትም ውያኔ ኃይሉና ድምጹን አጠናክሮ አዲሱን ሹም ጥግ ሊያስይዘው ወይም ላባውን ሊነቅለት ይችል ይሆናል የሚል ግምት እንዳለ ተነግሯል። በኦሮሞ ጽንፈኞች እየጠቃ ያለው የደቡብ ህዝብ ሹሞችን ፖለቲካና ድርጊት እየደገፈ እንዳልሆነም ለማወቅ ተችሏል።
አምስት የኦሮሞ የፖለቲካ ድርጅቶች በቡራዩ የተከሰተውን እልቂት አስመልክተው ያወጡት መግለጫ አንነጋጋሪ ሆኗል። ባሳለፍነው ሳምንት በቡራዩ የተከሰተው ዘግናኝ ጭፍጨፋን አስመልክተው የተሰበሰቡት አምስት አክራሪ የኦሮሞ የፖለቲካ ድርጅቶች በርካቶችን ባሳዘነው ሁኔታ በቡራዩ የተገደሉት የጋሞ ተወላጆችን ያገዳደል ሁኔታን የተጋነነ በማለትና ሆን ተብሎ በኦሮሞዎች ላይ የደረሰን ግድያ ለመሸፈን የተደረገ ሴራ ነው ማለታቸው እስካሁንም ያነጋገሩ መሆኑ ታውቋል። ዋና ዋና የሚባሉት የኦሮሞ ድርጅቶች ኦህዴድን ጨምሮ በቡራዩ ጽፈት ቤቶች ያሏቸው ከመሆኑም በላይ ሁሉም በስራቸው የወጣቶች ድርጅት ያላቸው ሲሆን ይህ ዘግናኝ ጭፍጨፋን ከመከሰቱ ቀደም ሲል ምንም መረጃ አልደረሳቸውም ብሎ ለማመን እንደሚከብድ ከቅርብ ምንጮች መረዳት ተችሏል።
ተቃዋሚ ነን ባዮች ወይም በሹሞቹ አነጋገር ተፎካካሪዎች ዜግነታቸው ኢትዮጵያዊ ያልሆነ ብዙ በመሆናቸው በፖለቲካ ተሳትፏቸው ህግ አይፈቅድም የሚለው አቋም እየተፈፋፋ በመሆኑ አዲሱ ሹም ጸረ ህዝብ አዋጆችን ለመሻር ጊዜ ቢያጥሩም የሁለት ሀገር ዜጋ መሆን ይቻላል የሚል ህግ በፓርላማ ሊያጸድቅ መወሰኑ ተደርሶበታል ተባለ። ከአሜሪካ በአማካሪነት የተሰጡትም በዜግነት አሜሪካዊ በመሆናቸው የጉዳይ እነሱንም የሚመለከት መሆኑ ሳይጠቀስ አላለፈም።
የወቅቱ የዘረኛው አገዛዝ ቁንጮ የሆነው ከወያኔ ባህሪ ባፈነገጠ መልኩ ኢትዮጵያ አንድነት የሚሉ ቃላትን በንግግሮቹ ደጋግሞ በመጠቀሙ የሀገር ወዳዶችን ቀልብ መግዛት መቻሉ የተስተዋለ ቢሆንም እየዋለ እና እያደረ ቃልና ተግባር እየተለያየ መሄዳቸው እየታየ ነው ተብሏል። በቅርቡ የገዢው ግንባር አራት ድርጅቶች ባካሄዷቸው ስብሰባዎች በዘረኝነት ላይ የተመሰረቱትን የድርጅቶቻቸውን ስያሜዎች እንኳን ወደ ሀገር አቀፍነት መቀየር አለመቻላቸው ከተጠነሰሱት ጋን ውጪ መጓዝ አለመቻላቸውን ያሳያል የሚል አስተያየት የሚሰነዝሩ ብዙዎች ናቸው።
የሶማሌ ክልል በተባለው አዲሱ ሹም የሆነው የቀድሞ የተባበሩት መንግስታት ሰራተኛ ሙስጠፋ መሐመድ ኦማር አዲሱ ሹም የኦጋዴን ነጻ አውጪ ግንባር የተባለውን በአዲስ አበባ ጋብዞ መጥራቱን ተቃውሞ የተሰለፉትን ከባድ ማስጠንቀቂያ መስጠቱ ተሰማ። ይህን ተቃውሞ ያስነሳው አብዲ አሊ ነው በሚል ኦማር ክስ ያቀረበ ሲሆን ከኮሙኒኬሽን ሚኒስትሩ ከሆነው የሶማሌ ዲሞክራቲክ ፓርቲ ኃላፊ ከአህመድ ሼዲ ጋር ያለው ቅራኔ የተፋፋመ በመሄድ ላይ ነው የሚል መረጃ መጥቷል። በካቢኔ ምደባ ጅቡቲና ሶማሌላንድ በኦማር ላይ ከባድ ተጽዕኖ አድርገውበታል ያሉ ክፍሎች ጅቡቲ የፍትህ ሚኒስትሯ ሙሚን አህመድ ሼኪን ወደ ጅጅጋ ስትልክ የሶማሊላንድ ፕሬዝዳንት ሙሲ በሂ አብዲ ደግሞ የኢሳ መሪዎችን ልኮ እንደነበርም ተገልጿል። ውጥረት የበዛበት መሐመድ ኦማር የምክትል ፕሬዝዳንትነቱን ቦታ ለኢሳው አዳም ፋራህ ኢብራሂም ሲሰጥ ሁለት ሌሎችም ኢሳዎች ሚኒስቴር ብሎ ሾሟል። ሙስጠፋ መሐመድ ኦማርን በክልል ፕሬዝዳንትነት እንዲሾም ለአዲሱ ሹም ያማከረው አማራና ክርስቲያንን በመንጫ ያለውን ህዝብን የሚያበጣብጠው በአባቱ የመናቢ የሆነ ግለሰብ ነው ሲልም አንድ የአውሮፓ መረጃ አቅራቢ ጋዜጣ አስፍሯል።
ደመቀ መኮንን የተባለው የወያኔ ሹም መሬት ተቆርሶ ለሱዳን እንዲሰጥ መፈረሙን መካዱ አነጋጋሪ ሆኗል። ለሱዳን አዋሳኝ ከሆነው የጎንደር መሬት ለሱዳን ተቆርሶ እንዲሰጥ የቀረበው ሰነድ ላይ ደመቀ መኮንን የተባለው የክልሉ ምክትል በነበረበት ወቅት መፈረሙ በስፋት ሲነገር እንደነበር የሚያስታውሱ እንደሚሉት እስከዛሬ ማስተባበያ አለመስጠቱን ከፍራቻ የመነጨ ነው ብሎ ለመደምደም እንደሚከብድ ያስረዳሉ። ደመቀ መኮንን ለሱዳን መሬት መሰጠቱን አምኖ በማን ፈራሚነት እንደሆነ አለመናገሩ ፈረመውን ኃይል ወይም ግለሰብ የሚፈራ መሆኑን ያሳያል የሚሉ ብዙዎች ናቸው። ወጣ ሞረደ የባዕድን ቁንጮዎች በአጠቃላይ በዚህ መሬትን ቆርሶ ለሱዳን በመስጠት ወንጀል ክስ ሊመሰረትባቸው ይገባል ተብሏል።
ስደተኞችን ለማስፈርና ወደ አውሮፓ እንዳይሄዱ ለማገድ በሚል የአውሮፓ ማህበር ለውያኔ የሰጠው 103 ሚሊዮን ዶላር አይበቃም በሚል ተጨማሪ እርዳታ ለመለመን አዲሱ ሹም በአውሮፓ ሀገሮች ጉብኝት ሊያደርግ ማቀዱ ተነግሯል። ይጉዞ ይደረግ አይደረግ ግን እርግጠኛ አይደለም ያሉ ክፍሎች ሹሙ ከሀገር መውጣቱን በመፍራት የተነሳ ከኒውዮርክ የተባበሩት መንግስታት ስብሰባም መቅረቱን እንደምሳሌ ጠቅሷል። ለውጡ ሊቀለበስ ነው ባደጋ ላይ ነን እያለ ለግራ ቀኙ መልእክት እየላከ ያለው አዲሱ ሹም አማካሪ ባደረጋቸው ጸረ ህዝቦች እየተቃኛ ጽንፈኞቹን ማሰርሰው በአዲስ አበባ ሀገር ወዳድ ወጣቶችን ማፈስና በህዝብ ላይ ነፍሰ ገዳዮችን ማሰማራቱን የመረጠ ስላል ሲሉ ታዛቢዎች ተችተዋል። ከአዲስ አበባ ታፍሶ የታሰሩና ያልተፈቱ የፖለቲካ እስረኞች እንዲፈቱ የተቃውሞ እንቅስቃሴ መቀጠል አለበት ያሉ ክፍሎች በህዝብ ላይ ግድያ የፈጸሙና ያስፈጸሙ አለምንም ማወራወል ጊዜ መፍጀት በቁጥጥር ስር ውለው ለፍርድ መቅረብ አለባቸው ብለዋል።
ሰኔ 16 በመስቀል አደባባይ ከተጣለው ቦምብ ጀርባ ኦነግ እንዳለበት ይፋ ከሆነው የክስ ሰነድ መገንዘብ ተችሏል። የተከሳሾች ዝርዝር በክሱ ሰነድ የተካተተ ሲሆን በወቅቱ በአደባባዩ የነበረው የፖሊስ መኪና ከፍንዳታው ጋር ያለው ተያያዥነት አለመጠቀሱ ጉዳዩን አነጋጋሪ አድርጎታል። በሌላ አንጻር የአሜሪካው የኤፍቢአይ የሥራ ድርሻና ያስገኘው ውጤት እስካሁን ባለመገለጹ ፍንዳታውን እንቆቅልሽ አድርጎታል የሚል አስተያየት ሲሰነዘር ይሰማል።
አዲሱ ሹም በኃላፊነት የሰራበት በነበረው ኢንሳ የተባለው የስለላ ተቋም ምክትል ዳይሬክተር ሆኖ የሰራውና አሁን በስር ላይ ያለው ቢንያም ተወልደ ከእስራኤሉ አቮርኒጋ ቴክኖሎጂስ ጋር ተመሳጥሮ 3.2 ሚሊዮን ዶላር ሰርቋል ተብሎ ሰኞ መስከረም 21 ፍርድ ቤት ይቀርባል ተብሏል። አለቃው ተክለ ብርሃን ወልደ አረጋይ መቀሌ ገብቶ ማን ይነካኛል ከማለቱ ሌላ አዲሱን ሹምና ጓደኞቹን በኃይልም ቢሆን ማስወገድ ነው ብሎ ቃለ መጠይቅ መስጠቱ ይታወሳል። በወንጀል የሚፈለገው ጌታቸው አሳፋም በዚያ በመቀሌ መሽጎ እንደሚገኝ ውስጥ አዋቂዎች አጋልጧል። ብዙ ቢሊዮን ብር በሙስና ያጠፋው የሜቴኩ ክንፈ ዳኛው ሆነ የመለስ ሚስት አዜብ ጎላና አባይ ጻዬ እስካሁን በዝርፊያ ክስ እንዳልቀረበባቸው ይታወቃል።
በቤንሻንጉል ጉምዝ በካማሽ ዞን ውጥረት መስፈኑ ታወቀ። በዚህ ባሳለፍነው ሳምንት በቤንሻንጉል አራት ሹመኞች ባልታወቁ ታጣቂዎች መገደላቸው በአካባቢው የነበረው ሰላም መደፍረሱን ከደረሱን መረጃዎች መገንዘብ ተችሏል። በካማሽ የሚኖሩ የሌሎች የኦሮሞና የአማራ ተወላጆች ቤቶቻቸውን ጥለው አካባቢውን እየለቀቁ መውጣት መጀመራቸውንም ተገንዝበናል። አንድ የመሳሪያ ግምጃ ቤት መዘረፉ የአካባቢውን ውጥረት ማናጋቱም እየተነገረ ነው።
የድሬዳዋ ከተማ አስተዳደር የፍትህ ጸጥታ ህግ ጉዳዮች ኃላፊ የነበረው መሐመድ አህመድ ያለመከሰስ መብቱ የተነሳ መሆኑን የድሬዳዋ አስተዳደር ባለስልጣኖች ገልጸዋል። ግለሰቡ ህገወጥ በሆነ መንገድ የተለያዩ መሳሪያዎችን በመታጠቅና በማስታጠቅ በድሬዳዋ ከተማ ሂጎ የሚባል ቡድን በማደራጀትና በማንቀሳቀስ ወንጀል በመስራቱ ይከሰሳል የተባለ ሲሆን ያደራጀው ቡድን የአባላቱ ስም ዝርዝር የያዘ ሰነድ በቢሮው ውስጥ ተገኝቷል ተብሏል። የመንግስት ሀብትና ንብረትም ያለ አግባብ የባከነ መሆኑን የሚያስረዱ ማስረጃዎች አሉ ተብሏል። በመተኩ ሌላ ሰው የተሾመ ሲሆን በቀጣይ ቀናት በግለሰቡ ላይ የሚካሄደው ምርመራና ክስ ይቀጥላል በማለት የአካባቢው ፖሊስ አስታውቋል።
ከኤርትራ ወደ ኢትዮጵያ የሚሰደዱ ወጣቶች ቁጥር እየጨመረ መሆኑ ተሰማ። ድንበሩ በይፋ ከተከፈተ ወዲህ የኤርትራውን አምባገነን አገዛዝ በመሸሽ ወደ ኢትዮጵያ የሚሰደዱ ኤርትራውያን ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑን የመንግስታቱ የስደተኞች ኮሚሽን በዚህ ባሳለፍነው ሳምንት ይፋ ማድረጉ ታውቋል። እስካሁን በተገኘው መረጃ መሰረት ከ15000 በላይ ስደተኞች ከለላ መጠየቃቸውን የስደተኞች ኮሚሽኑ ካወጣው ዘገባ መገንዘብ ተችሏል።
በቅርቡ ከሻቢያ ጋር በተደረገው የግንኙነት መሻሻል ምክንያት በወሰን አካባቢዎች የህዝብ እንቅስቃሴ መጨመር እየታየ ሲሆን በኢትዮጵያ ውስጥ የሚገኙት ስደተኞች ቁጥር ወደ 175000 ከፍ እንዲል ያደረገው መሆኑ ታውቋል። ከተባበሩት መንግስታት ድርጅት የስደተኞች ድርጅት UNHCR እና ከስደተኞች ጉዳይ አስተዳደር ዋስትና ቢሰጣቸው በሽሪያ አካባቢ የሚኖሩ ኤርትራውያን ስደተኞች የሻቢያን ጥቃት የሚፈሩ መሆናቸውን ገልጸዋል። ኤርትራ ውስጥ ያለው ሁኔታ ስካልተለወጠ ድረስ ከኤርትራ ስደተኞች መጉረፋቸው የማይቀር ነው በማለት ብዙዎች አስተያየታቸውን ይሰጣሉ።
ኢትዮጵያን ለሻቢያ ክፍት አድርገው ከሰጡበት ጊዜ ጀምሮ ባለፉት 2 ወራት ተኩል ከ20000 በላይ ኤርትራውያን ወደ ኢትዮጵያ መግባታቸው ሲነገር ድንበር ተከፈተ ከተባለ በኋላ በተለይ በሳምንት ጊዜ ውስጥ ወደ ኢትዮጵያ የዘለቁት ኤርትራውያን ቁጥር እየጨመረ ነው ተብሏል። በሻቢያ ቁጥጥር ስር ያለው የኢኮኖሚ ተቋም ገንዘብ እያስያዘ ሰራተኞቹን ወደ ኢትዮጵያ በማዝለቅ ላይ ነው ተብሏል። ይህ በዚህ እንዳለ ብራኔ አብርሃ የተባለው የቀድሞ የገንዘብ ሚኒስቴርና የኢሳያስ ተቋሚ ኢሳያስ ከስልጣን ይውረድ ብሎ ያሰማውን ጥሪ ብዙ ኤርትራውያንና የታወቁ በስደት ላይ ያሉ መስፍን ሀጎስ አይነቶቹ የቀድሞ የሻቢያኖች እንደደገፉት ታውቋል። ሻቢያ የይስሙላ ፓርላማ የሌለው ሲሆን ከአመታት በፊት የተረቀቀውን ህገ መንግስት ለህዝብ ውሳኔ እንዳላቀረበው ወይም በስራ እንዳልተረጎመው ተነግሯል። በጸጥታው መስክ ሻቢያና አዲሶቹ ሽሞች እየተባበሩ ነው ሲባል በተለያየ ጊዜ ደግሞ ኢሳያስ ልጁን አብርሃ ኢሳያስን ለወራሽነት እያዘጋጀው ነው ሲሉ ታዛቢዎች ጠቁመዋል። አብርሃም ከቴክኖሎጂ ተቋም የተመረቀ ቢሆንም በኤርትራ አየር ኃይል የነው የሚባል ኃላፊነት ሳይሰጥ መቆየቱ የሚታወቅ ነው ያሉት ክፍሎች በአሁን ጊዜ የድንበርና እርቅ ጉዳይን ከሚከታተሉት አንዱ ሲሆን አዲሱ ሹምና ኢሳያስ በሳውዲ ሲፈራረሙ በቦታው ከተገኙት ጥቂት ኤርትራውያን አንዱ ነበር ተብሏል። የአብርሃም ታናሽ ብራኔ ከአባቱም ከሻቢያም የማይስማማ መሆኑ ሲነገር በ2015 ከኤርትራ ሊሸሽ ሲል ተይዞ ለተወሰነ ጊዜ በተሰነይ ታስሮ እንደነበርም ተገልጧል። አሜሪካም ሩሲያም በኤርትራ የጦር ሰፈሮች ለመመስረት እያሰቡ መሆኑን የሚታወቅ ነው ያሉ ክፍሎች በጅዳ ሹምና ኢሳያስ የተፈራረሙት የስምምነት ሰነድ እስካሁን ከህዝብ መደበቁንም ገልጸዋል። ኳታር በሶማሊያ ላይ ተጽዕኖ እያጠናከረች ነው ያሉ ክፍሎች የሶማሌ ፕሬዝዳንት ካስመራና አዲስ አበባ ባለስልጣኖች ጋር መቀራረቡን አልወደዱም ሲሉ ጠቁመዋል። ሻቢያም አዲሱ ሹምም ከሳውዲና ኤምሬት ጋር የተወዳጁ በመሆናቸው ኳታር ሶማሊያ እንዳታመልጣት በቱርክና ሱዳን ተደግፋ ሙሉ ጥረት እያደረገች መሆኑ እየታየ ነው። የሱዳን የደህንነትና ስለላ ተቋም ኃላፊ ሳላህ ጎሽ መቋዲሾን የጎበኘ ሲሆን ለደህንነት ወታደሮችና ለፖሊሶችም ከቱርክ ጎን በመሆን ሱዳን ስልጠና እየሰጠች ናት።
አድማጮቻችን ለዛሬ ያዘጋጀነው የፍካሬ ዜና በዚህ ይጠናቀቃል።
የሳተላይት አገልግሎት ለውጥ የፍኖተ ዲሞክራሲ ሬዲዮ ከሰኞ መስከረም 21 ቀን ጀምሮ ስርጭቱን በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ የሚያስተላልፍ መሆኑን እናስታውቃለን። አስታውሱ ከሰኞ መስከረም 21 ቀን ጀምሮ ፍኖተ ዲሞክራሲ ስርጭቱን የሚያስተላልፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ይሆናል።
ስልቻ ቀልቀሉ አልቀሎ ስልቻ ለኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ ስልቻ ቀልቀሎ ቀልቀሎ ስልቻ ሜዲያ ቢገለበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን ጥስ መቀነስ በሌለው ያዝነው መደመር ያለው ሶስት መንግስት በማን ስር እንደደረ ከላይ አብያ ፍለፊቱ ጆሃር ሐላው ደብረ ሲሆን አቤቱ ፈጣሪ አቤቱ ያ ረቢ እንዴት ነው ይሆን ይቅርታ ተራው ቃል ለተበዳይ ካሳ ፍጹም ላይ ታሰብ ከቶም ላይ ነሳ አኖሌን መርቆን ክፉን ደብቆ አፉ በሉኝ ሳይል ሳይገባ ንስሐ ሲያፈስ የነበረ የሰው ደም እንደውሃ ኡስታዙን ዲያቆኑን ያንን ሳያስተምሩ ቄሱ ቀሳውስቱ ሼሁና አቡኑ ፓስተሩ እንኳኑ ቁጭ ብሎ ሳይመክሩ ባጋቡን ስንዴ ስለሰደመሩ ወያኔን የሚያክል ክፉ ነፍሰ በላ ህፃናት ጨፍላቂ በድምር ተስታኮ ታዩ ሳይሆን ተጠያቂ አፏም በአደባባይ ዝግዝግ ተሰቀለ ንስሐም እንደዛ በኬሻ ታጅሎ ከጉርጓን ተጣ እና እኮ መጤና ነፍጠኛ በሚል ተፈርጀው ገደል ለተጣሉት በመንጫ ተቆርጠው ይቅርታ ሳይሰፍን ሮጠን በመደመር ቡራዩን ደገምነው ልክ እንደበደኑ አስወሰና ወጣ ህዝባ ያመጡ ላይ በረዶ ከምረን ያለምንም ጥይት በፎቶ ተማርከን አገርን የሚያክል አሳልፈን ሰጠን ሻሻምን ያዋሳን በሞታ ጨልመን እርጉዝ ተደፈረ የተገላም ተጣለች አራስ ከነደሟ እንቡጥ ጥላ ሮጠ ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ ዳኛ በሌለበት ወጣቱ ተገሎ ሬሳው ክብራቱ ድጋሚ ተሰጥቶ ህዝብ ደም አነባ ዓለም አለቀሰ ጸጉሩን እየነጨ ያለ ርህራሄ ያለ ምንም ሀፍረት ዘረኛው ፈነጨ አፏን ተቀበረ ንስሐም ተነነ ነፍስም ዋጋ አጣች ደምም ቀለመ የሟች ቤት ጨለመ ገዳይ ቤት አበራ መቀነስ የሌለው እንዲህ ነው ደመራ ሜዲያ ቢገለበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን ጦስ መግደል ፈሪነት ነው የሚሰጠን ምክር ገነት እንድንገባ ተጠምቀን በድምር ህይወት እየገበርን አንድም ሳንሰነዝ እናም ሟቹ ወደ መሬት ገዳይ ወደ ጣራ እነሆ ኢህአዴግ እንዲህ ነው ድመራ በእኛ ደም አጣቅሶ መጽሐፍ በገጃ እንግዲህ ኢህአዴጎች የተማረ በሬ ቀንበር ከረባቱ ከርሱን የሚሞላ እየተባራንቱ እስካላችሁ ድረስ የተጧሪ ወንበር ሰፍስቦ የሚያጭድ ከምሮ የሚወቃ ታዛዥ ወታደር እምቢኝ በቁሞቶ እሺ ብሎ ተገዥ እስካልጠፋ ድረስ አቦ ይመቻችሁ ሲያሻችሁ ባህያ አልያም በፈረስ ዘርዘር አርጎንና እኮ ዘርዝሩብንና እናንተ ታረሱ እኛም እንታረስ ፍሬው ከገለባው ተጣርቶ ሲቀነስ ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ አዎ መቀነስ የሌለው መደማመር ብቻ Thank you.
ገናናው ክብራችን ሰንደቅ ዓላማችን
ይወጡ ይሸልሙ በደሙላ ሳርሽ በደሙላ ኖሬ ሰንደቅ ዓላማችን ኑሪዬ መሰከርሽ ኑሪዬ ተናገርሽ
አገራት ፊያይሎች አገርን አገር የሚያሰኙትን ሁሉ ማጥፋት የግድ የሚሉት ስምሪታቸው ነው። ኤርትራ ግንባሮችም ሆኑ ወያኔዎች የኢትዮጵያ ታሪክ አዋቂዎችን አገራችን ኢትዮጵያ ብለው በአገር ፍቅር የተደራጁና የታገሉ ስመጥሮችን አጥፍተዋል። ኢትዮጵያ ያሉ የትግራይ ተወላጆችን ወያኔ የአማራ ኮራኮር ስትላቸው ሻቢያ በጥቅሉ ወዲ አልጊ ወይም አህያ ሲለን አነክ ደግሞ ኢትዮጵያዊነታቸውን በአርበኝነት ያስመሰከሩትን ሁሉ ጎበናውያን በሚል ስያሜ ሊነቅፍ ሞክሯል። የኢትዮጵያ ቅርስ የሆኑትን ተቋሞችና ሃይማኖቶችንም ለማጥፋት ይህ ነው የማይባል ሙከራ ተደርጓል። ሻቢያ ሲገነጠል የኤርትራን ተዋህዶ ከኢትዮጵያ ተዋህዶ ለይቶና ጳጳስ በግብጽ አሹሞ ክፍፍልን ካሰፈነ በኋላ ይኸው ጳጳሱንም ማስሮ የሃይማኖት ተከታዮችንም ቀፍድዶ ይገኛል። ሙስሊሞችም ላይ እንደመለስ ዘምቷል። የሚያያይዘንና የሚያስተሳስረንንም ለመበጣጠስ ኢትዮጵያዊ አይደለንም፣ ሰንደቅ ዓላማ አይወክለንም፣ አረባዊ ነን ወዘተ ሲሉንም ቆይተዋል። መለስ ሰንደቅ ዓላማችንን ጨርቅ ነው የጫማችን መጥረጊያ ማለቱንም መቼም የምንረሳው አይደለም። ተመራማሪዎችና የሀገራችንን የረጅም ጊዜ ታሪክ የሚያውቁ ክፍሎች ለዛሬ ፖለቲከኞች አቋም ከስረ መሰረቱ የተበላሸና አልፎም ልቦለድ ነው ይላሉ። ትክክል ናቸው። የዛሬ ዓመት የሻቢያው መሪ ኢትዮጵያ የምትባል ሀገር የተቋቋመችው ሁለተኛው ዓለም ጦርነት ሲያበቃ ነው ብሎን ነበር። ወያኔ በበኩሉ ያልነበረ የሸዋ አማራ ልዩ ጭቆና በትግራይ ሰፍኖብን ነበር ሲል ወጣቶችን አወናብዶበታል። ወላክ ደግሞ የኦሮሞ ህዝብ ኢትዮጵያዊ ሆኖ ያቀም ባድነን ብሎ ታሪክን በዳምጣው ጫፍልቆ ቆይቷል። ይባስ ብሎ ቀይ ሽብር የተባለው አማራና ትግሬ ሞሮች ኦሮሞዎችን ለማጥፋት የተነሰሱት እርምጃ ነው ሲልም ነበር። ያውም ኦነግ የሆኑት የፋሽስቱ ኮሎኔል ቀኝችና የቀበሌና የከፍተኛ ወንጀለኞች ሆነው ቀርመው ዋናው ነገር ሐሰትን ሐቅ ብሎ ደግሞ ደጋግሞ ማቅረብና ሐሰት ሊሉ የሚችሉትን ማጥፋት ወይም ድምጽ መንሳት ነው። ይህንንም ሁሉ ሲያደርጉት ቆይተዋል። የኢትዮጵያ ሰንደቅ ዓላማ ትውልድ አንግቦና ወለብልቦ ህይወቱን የሰጠበት ሲሆን አያሌ የአፍሪካ ሀገሮች አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማቸው መለያ አድርገው አዝድቀውታል። የምንኮራበት ነው። የሀገራችን አርበኞች አማሮች ብቻ ሳይሆኑ ኦሮሞዎች፣ የኤርትራ ተወላጆች፣ ትግሬዎች፣ አፋሮች ወዘተ ሁሉም እነ ኦመር ሰመተርና ሌሎችም ሁሉም ኢትዮጵያውያን ሰንደቅ ዓላማችን ብለው የተሰውላት ማንነታችን መገለጫ ሆኖ የቆየ ነው። የጣሊያን ባንዲራ ወይም የየቡድን አርማ አይደለም። ሰንደቅ ዓላማን ባንዲራ ብሎ የአሜሪካን ባንዲራ ተቀይሯል የተባለው ሀቅ ካለመሆኑ ሌላ ከኢትዮጵያ ሀገራዊና ብሔራዊ ሰንደቅ ዓላማ የድርጅቶችን አርማ ማወዳደር መብታቸው ነው ብሎ መደገፍ፣ ሰንደቅ ዓላማችንን መሬት ጥለው ሲረጋግጡ በዝምታ ማለፍ፣ በአገራችን ሰንደቅ ዓላማችንን እንዲያዋርዱ መፍቀድ ከቶም መጠበቅ የሌለበት መሆኑ ግልጽ ነው። ይህ ታሪክ የማያውቁ የማህይሞችና ወሮበሎች ድርጊት ከመሆን አያልፍም። በአሁኑ ጊዜ በወያኔ የተነሳ የአገራችን ታሪክ ተክዶ ህልውናዋ ለአደጋ ተጋልጦ ወያኔ የሰይጣን ምልክቱን በሰንደቅ ዓላማችን ከለጠፈ ወዲህ ታሪካዊ ሰንደቅ ዓላማችንን ማስደፈር የሚታሰብ መሆን የለበትም። ለውጥ አመጣው ባዮቹ የወያኔን ባንዲራ ከጀርባቸውና ከፊታቸው አሁንም ለጥፈው ሰቅለው እንዳሉ ደግሞ የታዘብነው ነው። የሰንደቅ ዓላማ ጥያቄ ክብደት ሚዛን የለውም የሚሉንም ሁሉ የማንነታችን ጥያቄ ከመድረክ ቀርቦ ማንነታችሁን አትከላከሉ እያሉን ነው። ክብሩን በጭብጥ ምስር የሚለውጥ ህዝብ የለምና ጉዳዩ ከመቼውም ይበልጥ አንገብጋቢ ይሆናል። የተያያዘውም ከኢትዮጵያ ራስዋ ማንነትና ታሪክ ጋር ነው። ወያኔ ኢትዮጵያን ሊከፋፍል ሲነሳ በብሔረሰብ መለኪያ በዘፈቀደ ኢትዮጵያን በክልል ሰንጥቆ የራሱን አፓርታይድ መሰል ባንቱስታኖች ማቋቋሙን አይተናል። ይህን ክፍፍል የደገፉትና አጨብጭበው የወያኔ ጫማ ስር የተደፉት ጠባቦች ከፈፈሉና ኢትዮጵያ አደባይቶ ብሔርን ማስቀደም ለግንጠላችን ያመቻል ብለው አምነው ነበር። የወያኔ አንቀጽ 39 ለራሱ የተሰናዳ እንጂ ለነሱ አለመሆኑን ለማወቅ ጊዜም አልወሰደባቸው። የወያኔ በላይነት ተረጋግጦ ኦነጎቹ ተባረው ተደጣፊ ኦሮሞዎች ኦህዴዶች ከወያኔ ጋር ሆነው ህዝብን ሊበዘብዙ ተመቻቸላቸው። ዛሬም ለከፈፈልና ለግንጠላ ህገ መንግስት በየሰነድ ተገዥነን የሚሉት አሁን ያለው ሁኔታ እንደተጠበቀ ሆኖ ተጠናክረን የበላይነታችንን አስፍነን ህዝብን በግፍና በገፍ አፈናቅለን ሲያመቸንም የምንመኛትን መሬትና ህዝብ ገንጥለን ለብቻ ይዘን እንጨፍርባታለን በሚል ነው። ይህን ማንም ሊሰጠው አይችልም ለፍርፋሪ ሊቋምጥ ካልታወረ በስተቀር። ዛሬ የአዲስ አበባ አገር ወዳድ ወጣቶች በጅምላ ታፍሰው ወደ ቂሊንጦ ወረዱ እንጂ ህዝብን በሜንጫ ባይ ነፍሰ ገዳዮችና የጥላቻ አሰራጮች ሲያዙም ለማየት አልበቃንም። ገዢዎች የተባሉት በተወገዘው መንገድ ሲጓዙና ሲተረተሩ እንጂ ሀቅን ሲያሰፍኑና ፍትህን ሲያስቀድሙ ለማየት አልታደልንም። በመሆኑም እንደ አቶ ከበደ ሚካኤል ሃኒባል ሁልጊዜ ዘላለም ተንኮልና ክፋት ፍሬያቸው መሪር ነው ፍጻሜያቸው ጥፋት ልንላቸው ተገደናለን። አሁንም በሰላማዊና በሚበጅ መንገድ ስህተቶችን አርመን ወደ ቀናና ገንቢ ጎዳና ለመግባት ጊዜ አለን። ሁሉም በደሉን ወይም ተበደልኩ የሚለውን አማራጭ የሚለውን አቅርቦ ህዝብ ወሳኝ የሚሆንበትን ነጻ ሁኔታ ማስፈን ይቻላል። እኛ ያልነው ካልሆነ ወደዳችሁ ጠላችሁ እንገዛችኋለን፣ የብሔረሰብ ብጥብጥን እናስፋፋለን፣ የሽግግር ሂደትን እንቃወማለን ወዘተ በሚል አምባገነናዊ እብሪትና ለወያኔና ጠባቦች በሚጠቅም አጓጉል ፖለቲካና አማራጭ መያዝን ከመረጥን ግን ማንም ድል አድራጊ አይኖርም። ኢትዮጵያም እንዲህ በቀላሉ የምትፈርስ አለመሆኑን ደም ፈሶ ይነገረን ማለት ይሆናል። ኢትዮጵያዊነት የጥቂቶች ሴራ የሚያፈርሳት ብትሆንም አኖሮ እስከዛሬ ባልቆየችም ነበር። ጊዜ የሰጠው ቀል ሆነናል የሚሉትም ማፈር እንጂ ማቸነፍ አይችሉም። ኢህአዴግን እናስቀጥላለን፣ የኢህአዴግ ጉባኤ ወዘተ የሚባለው ሁሉ ከንቱ ነው። ህዝብ ከዚህ ምንም ውጤት አይጠብቅም። ሂደቱ ራሱ የቀልበሳ ውጤት ከመሆኑም በላይ እንደገና ተሸጋሽገውና ተነካክሰውም ቢሆን ስርዓቱን ሊቀጥሉብን ነው ፍላጎታቸው። ውሃ ስንቆ የሆነው ደጀጠኝ ጭፍራም ኢትዮጵያን ሊከላከል አቅሙም ፍላጎቱም አይኖረው። ለውጡን እናጅባለን ብለው የገቡት እርስ በርስ ሲናከሱና ሽግግሩን ሲቃወሙ መታዘብም ተገደናል። ሰንደቅ ዓላማችን ሲደፈር ኢትዮጵያዊነታችን ይነካል። የሽግግርና የዲሞክራሲን የህዝባዊ መንግስት ምስረታን ክዶና ተጻሮ የሚገኘው ጠላቶቻችን የሚመኙልን ውድቀት እንጂ ስርየትና ደህንነት እድገት አይደለም፣ ሊሆንም አይችልም። የሐሳዊዎች ውብ ቃላት ይህን ሀቅ ሊሸፍንብን አይችልም፣ አንፈቅድላቸውም። በተለሙ ያርሷል፣ በጀመሩ ይጨርሷል ነውና ጸረ ወያኔ ጸረ ኢህአዴግ ትግላችን ከግቡ እስኪደርስ ትግላችን ተፋፍሞ ይቀጥል። የኢትዮጵያን አንድነት አስጠብቆ ህዝባዊ መንግስትን ከመመስረት ሌላ አማራጭ የለም። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ህዝብ ተባብሮ ራሱን ከጥቃት በሁሉም መንገድና መስክ ይጠብቅ። ሰንደቅ ዓላማችን ክብራችን ናት። ሀገርና ሰንደቅ ነጻነት ከሌለ ቢሰርቱ ማረፍ ያሁሉም መክበድ የለ ሰንደቅ ነች ሃይማኖት ye
fayet ga yelen hage ye tarik mesta sende kachin nuri nuri kote shafi sende kachin nuri nuri kote shafi
ከጨርቁ ምን አለን ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት የመቶ አመት ታሪክ ነው ታሪካቹ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን የክልል ባንዲራ ያሉ ለእያንዳንዱ ማበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን መሬታችን ቋንቋችን ባላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ ቢጫ ቀይ ሰንደቅ ዓላማን እንሻር የሚል አይደለም የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ እነ ፊታውራሪ ሀብተ ጊዮርጊስ እነ ጎበና ዳጨው እነ ጄኔራል ጃገማ ኬሎ እነ ዑመር ሰመተር እነ አበበ አረጋይ እነ በላይ ዘለቀ እነ ዘራይ ድረስ ወዘተ ባልተዋጉለት ነበር እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም ራሳቸው የነጻነት አባወራዎች ነበሩ ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራክፎለታል የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልኮ ለማዳን መንቀሳቀስ ይኖርበታል አንድ ቀረው የሚባል ነገር ያርቻ ነው ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራስዋን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው አላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አጥንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥረም በአብዛኛው ይጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስልጣን ሲጠቀሙበት ኦሮሞን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ላንዴም ለውል ግዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል። አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የልምታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እምብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን
I'm not a man.
የሳተላይት አገልግሎት ለውጥ የፍኖተ ዲሞክራሲ ሬዲዮ ከሰኞ መስከረም 21 ቀን ጀምሮ ስርጭቱን በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ የሚያስተላልፍ መሆኑን እናስታውቃለን። አስታውሱ ከሰኞ መስከረም 21 ቀን ጀምሮ ፍኖተ ዲሞክራሲ ስርጭቱን የሚያስተላልፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ይሆናል። መፍትሄው ህዝባዊ መንግስት መመስረት ብቻ ነው። ለኢትዮጵያ ውስብስብና ከባድ የፖለቲካ ችግሮች መፍትሄ ሊገኝ የሚችለው በጋራ ጥረትና ህብረት ነው ስንል ቆይተናል። የተለያዩ አስተሳሰቦች በጥሞናና በሰላም ተወያይተው የብዙሃኑ ድምጽ ውሳኔ ሆኖ እንዲቀጥልና የሽግግሩ ሂደት ወደ ሽግግር መንግስት መስረታ አምርቶ ህዝባዊ መንግስት ማቋቋም ይሻላል በሚል ነበር። ሐሳቦች አንድ ወጥ ይሆኑ ማለት ሳይሆን የተለያዩ አስተሳሰቦች ይስተናገዱ ነው መልእክቱ። የአንድ ቡድን ወይም ድርጅት ሐሳብና ፍላጎት ብቻ የበላይነትን ይያዝ ብሎ መነሳቱ ከስህተትም በላይ ነው ማለታችን ነው። የሽግግር ሂደት ያልነውን ተቃዋሚዎች ፈልተዋል። ከዚህ በፊት ኦነግ ይህን እንደሚደግፍ የገለጸ ሲሆን ዛሬ ደግሞ ከሌሎች የኦሮሞ ቡድኖች ጋር ሆኖ ባወጣው ኢ ታሪካዊና ጸረ ሀቅ የሆነ መግለጫ የሽግግር ሂደት ጎጂ በመሆኑ አገዛዙ በሚያዘጋጀው ምርጫ መሳተፍ ነው መፍትሄው ብሎ መደምድሟል። የሽግግር ሂደትን የመንጫ አባወራዎቹም ሆኑ ባዕዳን ለምን እንደሚቃወሙ ምስጢር አይደለም። የህዝብን ስልጣን ተጻረው የግል ጥቅማቸውንና ስልጣንን ሊያስጠብቁ ስለሚሹ መሆኑን ማንንም አያጣውም። በኢትዮጵያ ብሔራዊ ህዝባዊ መንግስት ከተመሰረተ የበላይነቱን የሚይዘው ህዝብ እንጂ ጥቂቶች ጨቋኞች አይሆኑም። የኦሮሞ ቡድኖቹን የጋራ መግለጫ ያነበበው ግለሰብ ከእስር ያስፈታው የኢትዮጵያ ህዝብ መሆኑን ክዶ ወደ ጎጡ ተመልሶ የነፍሰ ገዳዮቹ ጠበቃ ሆኗል። በቡራዩ መረን የለቀቁ የኦሮሞ ተወላጆች በንጹህ ህዝብ ላይ ፍጅት የፈጸሙ መሆናቸውን በመካድ በቡራዩ የአንድ የኦሮሞ ህፃን ተገደለ ንብረት ተዘረፈ ወዘተ በሚል አመቺ ታሪክ ማነብነብ የመረጡት እነዚህ ቡድኖች አዲስ አበባንም የእኛ የሚለውን ከታሪክ የተጣላ ልፈፋቸውንም ቀጥለውበታል። ለነገሩ ይህን ሁሉ በሽግግር አገር አቀፋዊ ጉባኤ አንስተው የሌሎችንም አቋም አዳምጠው መፍትሄና ሐቁ ሊፈለግ በተቻለ ነበር። ግን ከወዲሁ በሐቅ እንደሚሸነፉ በማወቃቸው ባለ አገዛዝ ስር ያሸንፈናል ቃናቸውና ማስፈራሪያው ዛቻቸው ሊደመጥ ተችሏል። ምንም እንኳን የኢትዮጵያ ጣላቶች ከወደ አሜሪካ ኢትዮጵያ በ2030 ተፈርሳለች ቢሉም ይህን ቀሸታቸውን ማጀብና አገራችንን ለማፍረስ መፍጨርጨሩ የሚያዋጣ አይደለም። አዲስ አበባ የመላ ኢትዮጵያውያን ከተማ እንጂ ታሪክም ሆነ የዛሬ የህዝብ ብዛት የአንድ ብሔር ከቶም አያደርጋትም። ኢትዮጵያም በቀላሉ የምትፈርስ ባለመሆኗ እንደመጀመሪያ ልጅ በጉጉት የሚጠብቁት ግንጠላ መቼም እውን እንደማይሆን ተረድተው ይልቁንስ የህዝብ ልቂትን ከመጋበዝ ቢቆጠቡ የሚሻል ይሆናል። የመንጫው አገዛዝ ሊባል የሚገባው ይኸው ብዙ ሺህ አገር ወዳድ ወጣቶችን አፍሶ ከ1200 በላዮቹን ደግሞ ወደ ቅሊንጦ አግዟል። በጋምቤላም ብዙ ዜጎችን ገድሎ በጌዲዮ ወዘተ ወደ ሚሊዮኖች አፈናቅሏል። ሊዋሹ እንደቃጡት የተያዙት ዘራፊዎችና ጫትቃሚዎች ሺሻ አጫሾች ደግሞ ከመቼ ወዲያ ነው ጫት መቃምና ሺሻ ማጨስ ህገወጥ የተባለው? ሳይሆኑ የጠባቦችና ነፍሰ ገዳዮችን መንጋ የተቃወሙና የሀገራችንን ሰንደቅ ዓላማ ያስከበሩ ጀግኖች ኢትዮጵያውያን ናቸው። ያብየን ለምዬ የሌባይነ ደረቅ ለፈፋ የሚያዋጣ አይደለም። በሹሞቹ የተሰበሰቡት የኦሮሞ ቡድኖች መሪዎች ከጥንቱ እንገንጠልና ጸረ አማራ ጸረ ኢትዮጵያ ቋም ቅንጣትም ፈቀቅ አላሉም። መርዘኛውን የወያኔ የጎጥ ፌዴራሊዝምና ህግ የሚደግፉትም ለዚህ ነው። ይህንንም እንደገና ሁሉ ተወያይቶ ይወነስንበታል እንጂ ህገ ወያኔ ከተነካ ወዮላችሁ አያዋጣም። ጀግንነት የኢትዮጵያ ህዝብ መለያ ነው። ብረት አንስቶ ትግሉ ደግሞ የህዝብ እንጂ እስከዛሬ ይህ ነው የሚባል የጦር ሜዳ ድል ያላስመዘገቡት የግል ሀብት አይደለም። ህዝብን በንቀት ማየትና ማስቆጣት የሚበጃል ሆነም አይደለምም። ህዝብን ከውሳኔ አግሎ የቡድንና የብሔርን የበላይነትን እናሰፍናለን ብሎ ማሰብም ቅዠት ነው። የወያኔ የበላይነትን የታገለው ህዝብ የተተኪ ዘረኝነትና ጠባብነትንም አምሮ እንደሚታገል የሚታወቅ ነው። የሽግግር ሂደት ያልነው ያለውን አለመግባባት በመካስ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀል ናቸው። እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ የአህያ እርሻ ሊያደርጉት የሚቃጡትን ሁሉ አደብ ግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ምስጢርና ምንም ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው። ከሹሙ ጋር ሊያብሩ የተነሱትም ቀደም ካለ ጊዜ ጀምሮ ውስጥ ለውስጥ የጀመሩትን ግንኙነትም አላየንም ስላልን ነው። ቡራዩን በስም ጥቆማ ባናነሳም የሚንጫው መንጋ ሲሰባሰብ ቡራዩና መሰል ጭፍጨፋዎች እንደሚመጡ አይቀሬ ነው ያልነው ነው። ገሎ በተገላቢጦሽ ተፈጀን ብሎ መግለጫ ሳያፍሩ ማንበልበል ደግሞ አሳፋሪ ነው እንላለን። ወጣቶችን ባሉታዊ ቀስቅሰው ንጹህ ህዝብን ያስፈጁ ተፈጀን ብለው መቅጠፍ ሳይሆን ልፈፋችንና የጥላቻ ሰበካችን ስህተት ነበር ብለው ከህዝብ ይቅርታ መጠየቅ ይገባቸው ነበር። በበኩላችን አንድም ኢትዮጵያዊ በግፍ ሲገደል ሲፈናቀል ተቃዋሚዎች ነንና ተበደልን ካሉ በደላቸውን ባዳመጥንና ከጎናቸው በቆምን ነበር። አቁይን ነገር ከተባለ ግን አገዛዝ በተቀየረ ቁጥር ከገዢዎች ስር ተሰልፎ መገኘት እስኪመቱና እስኪባረሩ ድረስ የነሱ መለያ ነው ማለት እንችላለን። ሹሞቹ ያለው ኢሃፓ አንድና አንድ ብቻ መሆኑን ቢያውቁም ኢሃፓ ስለሚጎረብጣቸው አግለውት ከድርጅቱ የወጡትን የታሪክ አተላዎች መሰብሰቡን መርጠዋል። ለአገዛዙ ከሰገዱት አራት ማፈሪያዎች ውጪ ቀደም ብሎ በደርግ ጊዜ አንጃ የነበሩ ማሪኝ አብዮቴ ብለው በክህደት ስንቱን ያስጨረሱ ለመለስ ዜናዊ ያደሩ ከሃዲዎች፣ በታኞችና ማፈሪያዎች ሁሉ ከያሉበት ከአሜሪካ እስከ ኡጋንዳ እየተጠሩና በድርጅታችን ስም በአዲስ አበባ ስብሰባ ሊያደርጉና ኢሃፓንን ሊሉም እቅድ ተይዞላቸዋል። በመለስ ዜናዊ ጊዜ ይህን አይነት ሴራ ያከሸፍን ሲሆን አሁንም አባላት ደጋፊዎችና ህዝብ ይህንንም ሙከራ ድባቅ እንደሚመታው ጥርጥር የለንም። አንጃዎቹና ሌሎቹም የሹሞቹን ሰበካ በማስተጋባት ድርጅቶች በስተዋልና ይጨፍለቁ ቢሉም ይህ አቋም ጸረ ዴሞክራሲ መሆኑን ደግመን ልናስረዳቸው እንፈልጋለን። ዜጎች በፈለጉት የመደራጀት መብት አላቸው፣ በፈለጉትም ብዛት። የሚከስሙት በግድ ተዋሃዱ ተጨፍለቁ በሚል እዝ ሳይሆን ህዝብ ድጋፍ ሲነሳቸውና ሲተኑ ብቻ ነው። በመርሃ ግብር የሚስማሙት ደግሞ መዋሃድ ምርጫቸውና መብታቸውም ነው። ውሃና ዘይትን በችኮላ ለመደባለቅ መነሳቱ ደግሞ መዘዙ ብዙ እንደሚሆን ያየነው ነው። ባውቅላችኋለው መደንገግ መለፍለፉ ቢያከትምና ያሸነፉ መስሏቸው መክለፍለፍ የጀመሩትም አሲዳም ዘረኞችና የስልጣን ተመኞች የህዝብን ፍላጎትና ድምጽ ማክበር ቢጀምሩ ለሁሉም ይበጃል እንላለን። ለዚህም ነው ከጎዳና ዙሪት ለመውጣት የሽግግር ሂደት የምንለው። ሊያጠፋን ባደረሰው የወያኔ ቦይ መፍሰሱ ምንም ስርየት አያስገኝልንም። በአሜሪካም በአስመራም በአቡዳቢም የተደረጉ የምስጢር ውይይቶች ሌላ መንገድን አሳይተው ሊሆን ቢችል እንኳ በእስርና ግድያ ህዝብ የማይፈልገውን አማራጭ በላዩ መጫን ከቶም አይቻልም። የተዘጋጀው የውስጥ ለውስጥ የስልጣን ክፍፍልና እነማንን ማግለል ማጥቃት የሚለውን እቅድ ተጠቂዎቹ በዝምታ የሚያዩት እንደማይሆን ማወቅም ተገቢ ይሆናል። ሁሌም ህዝብ ትከሻውን ለቀንበር አይሰጥም። የተያዘው ጎዳና ደግሞ ኢትዮጵያዊነትን ሊያደባይ መሆኑን ህዝብ ከወዲሁ አውቆታልና የሚታገለው ነው። የተናቀው ህዝብም ምርጦች ነን ላሉት ደንፊዎች ትግል ሌላ ጉራ ሌላ ሊላቸው ቆርጧል። ለዚህም ነው ወደማይሆነውና ወደማይበጀው ከመታጠፉ በፊት በሽግግር ሂደት የአህያ እርሻ ያረጋችሁትን እናስተካክለው የምንላቸው። ጆሮ ያለው ይስማ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ጊዜያዊ ህዝባዊ መንግስት ባስቸኳይ። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖራለች። ዘራው አትልም እንደ አትነሳሙ በቃ የፈሰሰው ደም ያታይደለሞ ዘራው አትልም እንደ አትነሳሙ ወገን እምነት ማሰብ ያታይደለሞ ታሪክም ነታችን በባንዳ ተደፍሮ